ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 18 2016 ዓ.ም ምረት ዝግጅታችን ጀመረ። የዱዱላ በአርሲ ዞን በዱዱላ ከተማ በታጣቂዎች በተፈጸመ ጥቃት ከ10 በላይ ሰዎች እንደተገደሉ ተነገረ።
ፈቶኒ ኦማኔ ጀባ
በእለቱ ምሽት 3 ሰዓት ገደማ ላይ በድንገት በተፈጸመ ጥቃት 11 ሰዎች ሞተዋል። ተመተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ በአዳባ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው።
የዱዱላ ከተማ ኮሙኒኬሽን ጽፈት ቤት ኃላፊ አቶ አማን ዳቤን ነው ቀደም ብለን የሰማናቸው። ሙሉ ዘገባው ቆሽየት ብሎ ይደመጣል። በምሽቱ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን፣ ሳስተናግዳችሁ ማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚገኘው ደግሞ ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩን አስቀድመን አጫጭር የዓለም ዜናዎችን እናስተማችኋለን። እንግዲህ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ። የኢትዮጵያ ንግድ ባንክ አላግባብ ገንዘብ ወስደዋል አላቸው ገንዘቡን እንዲመልሱ ተጨማሪ ቀን ሰጠ። ሂዝቦላ ሮኬቶችን ወደ እስራኤል አስወነጨፈ። እንዲሁም አሜሪካ ከአፍሪካ የምታስገባውን የምግብ ሸቀጥ ልትጨምር ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የኮምፒውተር ስራ ችግር ተከትሎ አላግባብ ገንዘብ ወስደዋል ያላቸውና ሙሉ ለሙሉና በከፊል ያልመለሱ የ5731 ሰዎችን ዝርዝር ይፋ ያደረገ ሲሆን ገንዘቡን እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ገብረ ሚካኤል ገብረ መድን ሪፖርቱን ይዘዋል።
የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የስርዓት ችግር ተከትሎ ከባንኩ ህጋዊ ባልሆነ መንገድ ወስደዋል የተባሉትን ገንዘብ በከፊልና ሙሉ በሙሉ ያልመለሱ ሰዎችን ስም ዝርዝር ይፋ አድርጓል። እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ባንኩ ባወጣው መግለጫ በስም ዝርዝር የተገለጹት ሰዎች የወሰዱትን ገንዘብ እስከ መጪው ቅዳሜ መጋቢት 21 ቀን 2016 ዓ.ም ከቀኑ 11 ሰዓት ድረስ እንዲመልሱ አሳስበዋል። ቀነ ገደቡን አክብረው ገንዘቡን በሚመልሱት ሰዎች ላይ በቀጣይ የሚወሰድ ህጋዊ እርምጃ እንደማይኖርም አረጋግጧል። ባንኩ የስርዓት ችግሩ ከተከሰተ በኋላ አላግባብ ገንዘብ ያወጡ ሰዎች እንዲመልሱ ለመጀመሪያ ጊዜ በሰጠው ቀነ ገደብ ከ14400 በላይ ግለሰቦች የወሰዱትን ገንዘብ ሙሉ በሙሉና በከፊል መመለሳቸውን አስታውቋል። ትላንት ማክሰኞ ስማቸውን የሂሳብ ቁጥራቸውንና ሂሳባቸውን የተከፈተበትን ቅርንጫፍ ይፋ ያደረገው ባንኩ ወስደዋል የተባሉትን ገንዘብ በሙሉ ያልመለሱ 565 ግለሰቦችና በከፊል ተመላሽ አድርገዋል የተባሉት 5166 ግለሰቦች ገንዘቡን በተሰጠው ቀነ ገደብ እንዲመልሱ አሳስቧቸዋል። በተሰጠው ቀነ ገደብ ውስጥ ገንዘቡን ተመላሽ ካላደረጉ ግን የተለያዩ የብዙሃን መገናኛ ዘዴዎችን በመጠቀም ሙሉ ስማቸውንና ፎቶአቸውን ለሕዝብ ይፋ እንደሚያደርግና በሕገወጥ መንገድ ገንዘብ በመውሰድ ወንጀል እንዲጠየቁ ለሚመለከታቸው የሕግ አካላትና ተቋማት እንደሚያሳውቅ አስጠንቅቋል። ከነኚህ ተቋማት ጋር በመተባበርም ቀጣይ የወንጀል የፍትሐብሔርና ያስተዳደር ሕጋዊ እርምጃዎች እንዲወሰዱባቸው እንደሚያደርግ ገልጿል። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የስርዓት ችግር ተከትሎ ከተወሰደበት ገንዘብ ውስጥ እስካሁን 80% ማስመለሱን የብሔራዊ ባንክ ገዢ ማሞ ምህረቱ ትላንት ማክሰኞ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን የተጠቀምነው ምስል ለሌላ ዘገባ የተዘጋጀ በመሆኑ ይቅርታ እንጠይቃለን። ዩናይትድ ስቴትስ ከአፍሪካ የምታስገባውን የምግብ ሸቀጥ ለመጨመር አዲስ ተነሳሽነት ዛሬ ረቡዕ ይፋ አድርጋለች። አሳና የባህር ውጤቶች፣ ለውዝና የቅባት እህሎች እንዲሁም ቅመማ ቅመሞች ይገኙበታል ተብሏል። ልዩ አፍሪካዊ ምግቦች ተብለው የተገለጹትን ሸቀጦች በቀጣዩ 18 ወራት ወደ አሜሪካ ለማስገባት 300 ሚሊዮን ዶላር እንደተመደበ በአሜሪካ ዓለም አቀፍ ልማት ድርጅት USAID የUSAID የአፍሪካ ንግድ ክፍል የተሰኘው ቢሮ አትላንታ ላይ በተዘጋጀ የንግድ ትርኢት ላይ ይፋ አድርጓል። የአትላንታው የንግድ ትርኢት በተለይም በደቡብ አፍሪካ ላይ ያተኮረ እንደነበር ታውቋል። በፕሮግራሙ ባነስተኛ አቅም የሚያመርቱ ገበሬዎች ተጠቃሚ ይሆናሉ ተብሏል። በርካታ ሀገራት ወደ አሜሪካ ገበያ ለመዝለቅ የፕሮግራሙ ተጠቃሚ እንዲሆኑ እንሻለን ሲሉ የዩኤስኤአይዲ ምክትል አስተዳዳሪ ኢዛቤል ኮልማን ለኤኤፍፒ ዜና ወኪል ተናግረዋል። በአሜሪካ ያሉ አስመጪዎች ከአፍሪካ በርከት ያሉ የምግብ ሸቀጦችን ማስገባት እንደሚሹ እንደገለጹላቸው ኮልማን ጨምሮ አስታውቀዋል። በአሜሪካ የሚገኘው የአፍሪካ ዳያስፖራ ፍላጎትንም ከግምት ያስገባ ተነሳሽነት እንደሆነም ተመልክቷል። በላይቤሪያ በአንድ የወርቅ ማዕድን ቁፋሮ ላይ በደረሰ አደጋ 13 ሰዎች ሲሞቱ በርካቶች በናዳው ስር ተቀብረው ሊሆኑ እንደሚችሉ ተዘግቧል። የአገሪቱ የአደጋ መከላከያ ቢሮ እንዳስታወቀው 25 የሚሆኑ ማዕድን አውጪዎች የአደጋው ሰለባ ሆነው የነበረ ሲሆን 4 የሚሆኑት በሕይወት ተገኝተዋል። በዓለም ካሉ እጅግ ደሃ ሀገራት ተርታ በመተመደበው ላይቤሪያ ከመንግስት ቁጥጥር ውጪ በሆኑ ቦታዎች ባህላዊ ወርቅና አልማዝ አውጪዎች ሕይወታቸውን ለአደጋ በሚያጋልጥ ቁፋሮ ላይ ይሰማራሉ። ባለፈው ጥር በማሊ በተከሰተ ተመሳሳይ አደጋ 60 ሰዎች ሕይወታቸውን አጥተዋል። በላይቤሪያም ከአራት ዓመታት በፊት አንድ የማዕድን ጉድጓድ ተንዶ 50 ሰዎች ሞተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሊባኖስ የሚገኘው ሂዝቦላ 30 የሚሆኑ ሮኬቶችን ወደ ሰሜን እስራኤል አስወንጭፏል። ሊባኖስ ለጥቃቱ ኃላፊነት በመውሰድ ሂዝቦላ ለጥቃቱ ኃላፊነት በመውሰድ ሮኬቶቹን የተኮሰው እስራኤል 7 የሊባኖስ ሱኒ ሙስሊም አባላትን በአየር ጥቃት መግደሏን ተከትሎ መሆኑን አመልክቷል። የሐማስና እስራኤል ጦርነት ከጀመረ ወዲህ ሂዝቦላ ወደ እስራኤል ሮኬቶችን ሲያስወነጭፍ ቆይቷል። በሊባኖስና በእስራኤል ድንበር መካከል በየቀኑ ሁከት የሚታይ ሲሆን ሂዝቦላና እስራኤል ወደ ለየለት ጦርነት እንዳይገቡ ዓለም አቀፍ ሸምጋዮች ጥረት በማድረግ ላይ ናቸው። የተኩስ አቁም ላይ ለመድረስ ሐማስ ያቀረባቸውንና ቅዠት ብሎ የገለጹትን ቅድመ ሁኔታን እንደማይቀበሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ማክሰኞ አስታውቀዋል። እስራኤል ጦርነቱን እንድታቆምና ከጋዛ ሙሉ ለሙሉ እንድትወጣ ሲል ሐማስ የሚያቀርበውን ጥያቄ እስራኤል አትቀበልም። በመሆኑም ሐማስ በቅርቡ የቀረበውን የተኩስ አቁም ሐሳብ ውድቅ አድርጓል። እስራኤል ሐማስን ሙሉ ለሙሉ መደምሰስ እንደምትሻ ስትገልጽ ቆይታለች። በጋዛ የሚገኘው የጤና ሚኒስቴር በቅርቡ እንዳስታወቀው በጦርነቱ እስካሁን 32,000 ሰዎች ሲገደሉ 74,000 የሚሆኑ ደግሞ ቆስለዋል። ፈረንሳይ 170 የሚሆኑ ዜጎቿን በወሮበሎች በመናጥ ላይ ካለችው ሄይቲ ማስወጣቷን የአገሪቱ የውጭ ጉዳይ ሚኒስቴር ዛሬ ረቡዕ አስታውቋል። በፈረንሳይ ወታደራዊ ሄሊኮፕተር በተከናወነው ዜጎችን የማስወጣት ሥራ 70 የሚሆኑ የሌሎች አገራት ዜጎችም እንደተካተቱ የኤኤፍፒ ዘገባ አመልክቷል። ሰዎቹ በአካባቢው ወደሚገኘው የፈረንሳይ ባህር ኃይል መርከብ ተዛውረው በኋላም ማርቲኒክ ወደተሰኘችው የፈረንሳይ ግዛት እንደሚወሰዱ ታውቋል። አብዛኞቹ ጥንድ ዜግነት ያላቸው 1,000 የሚሆኑ ፈረንሳውያን በሄይቲ እንደሚኖሩ የፈረንሳይ የውጭ ጉዳይ ሚኒስቴር አስታውቋል። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በወሮበሎች ቁጥጥር ስትሆን ባለፈው የካቲት በመካከላቸው የተነሳውን ውጊያ ተከትሎ የአገሪቱ ጠቅላይ ሚኒስትር ኤሪየር ሄንሪ ስልጣናቸውን ለቀዋል። ጠቅላይ ሚኒስትሩ ከስልጣን የለቀቁት የወሮበሎቹ ጥምረት በጠየቀው መሰረት መሆኑ ታውቋል። ጠቅላይ ሚኒስትሩ ስልጣናቸውን ቢለቁም ሁከቱ ጋብ አላለም። የአዲስ የሽግግር መንግስት እንዲቋቋም በመጠበቅ ላይ ያሉት የአገሪቱ ዜጎች በከፍተኛ የምግብ እጥረት በመቸገር ላይ መሆናቸውም ታውቋል። በመጨረሻም የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካ የንግድ ማህበረሰብ መሪዎችን ቤጂንግ በሚገኘው በታላቁ የህዝብ አዳራሽ ተቀብለው አነጋግረዋል። አዲሱን የአገሪቱ የንግድ ህግ ተከትሎ መንግስት ዓለም አቀፍ ባለሀብቶችን ለመሳብ የሚያደርገው ጥረት አካል ነው ተብሏል። ቻይና አዳዲስ የህግ ማነቆዎችን ማውጣቷና እርምጃዎችን መውሰዷን ተከትሎ አገሪቱ በቀጥታ ከውጭ የምታገኘው ኢንቨስትመንት ባለፈው ዓመት 8% ቀንሷል። ፕሬዝደንት ሺ ጂንፒንግ በብሔራዊ ደህንነት ላይ ከፍተኛ ትኩረት በመስጠታቸው ህጉን ልንጥስ እንችላለን የሚለው ስጋት ባለሀብቶችን እንዲሸሹ አድርጓል። ያም ሆኖ ግን የቻይና ባለስልጣናት የውጭ ባለሀብቶችን ለመሳብ ጥረት በማድረግ ላይ ናቸው። አሜሪካውያን ባለሀብቶቹ ከሺጂንፒንግ ጋር ለ90 ደቂቃ ያህል የተነጋገሩ መሆኑ ታውቋል። ሺጂንፒንግ ባለፈው ህዳር በአሜሪካ የንግዱ ማህበረሰብ አባላት የራት ግብዣ የተደረገላቸው ሲሆን በስፍራው ሲደርሱም ደማቅ አቀባበል አድርገውላቸው ነበር። ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የመጋቢት 18 2016 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ ምሽት በመስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ ጉዳይ እንሻገር። በምዕራብ አርሲ ዞን ዶዶላ ከተማ ከትናንት በስቲያ ሰኞ ምሽት በታጣቂዎች እንደተፈጸመ በተገለጸ ጥቃት 11 ሰዎች መገደላቸውን የዶዶላ ከተማ አስተዳደር ገልጿል። ጥቃቱ በዶዶላ ከተማ ደነባ ክፍለ ከተማ በደብረ ቅዱሳን ጻድቁ ገብረ ክርስቶስ ቤተክርስቲያን ሰበካ ላይ መፈጸሙን ለአሜሪካ ድምጽ የተናገሩት የዶዶላ ከተማ ኮሙኒኬሽንስ ጽፈት ቤት ኃላፊ አቶ አማንዳ በይ በመኖሪያ ቤታቸው የነበሩ 11 ሰዎች ተገድለዋል ብለዋል። ግድያውን አስመልክቶ ዛሬ ረቡዕ መግለጫ ወጣው እናት ፓርቲ በበኩሉ መንግስት አሁንም የዜጎችን ደህንነት መጠበቅ አልቻለም ሲል ተችቷል። ገልሞ ዳዊት ዝርዝራለሁ።
በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ ከትላንት በስቲያ ሰኞ መጋቢት 16 ቀን 2016 ዓመተ ምህረት ከምሽቱ 3 ሰዓት ገደማ በተፈጸመ ጥቃት የ11 ሲቪሎች ህይወት ማለፉን የከተማ አስተዳደሩ ኮሙኒኬሽን ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል።
ወቆኒ ኦማኔ ጀባ ወቂቲ ኦማኔ ኮናሞ ዋንካታ ኦማኔ
በእለቱ ምሽት 3 ሰዓት ገደማ ላይ በድንገት በተፈጸመ ጥቃት 11 ሰዎች ሞተዋል። ተመተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ በአዳባ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው።
የዚህ ሰው ሁሉ ህይወት ሲያልፍ ለምን የጽጥታ ኃይል በፍጥነት አልደረሰም በሚል የተጠየቁት አቶ አማን በሰጡት ምላሽ
ጥቃቱ የተፈጸመው በደነባ ክፍለ ከተማ ደብረ ቅዱሳን ጻድቁ አቡነ ገብረ ክርስቶስ ቤተክርስቲያን አቅራቢያ ነው። ይህ ኃይል ሆን ብሎ የሃይማኖት አባትንና ልጆቻቸውን የገደለው እርስ በርስ ግጭት እንዲነሳ ለማድረግ ነው ብለን እንገምታለን። እነዚህ ሰዎች ግድያው የተፈጸመባቸው በቤታቸው ሳሉ በቅርብ ርቀት ተተኩሶባቸው ነው። በጣም ታስቦበት የተፈጸመ ግድያ ነው ብለን እናምናለን። ሁኔታውም ይህን ያሳያል። መንግስት ይህን ግድያ በጽኑ ያወግዛል። ለደረሰው የንጹሃን ሞትም የተሰማውን ሐዘን ይገልጻል።
ከጥቃቱ ፈጻሚዎች በቁጥጥር ስር ያዋለ ስለመኖሩ የተጠየቁት የዶዶላ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ኃላፊው ተከታዩን ብለዋል።
አንገማቲ ነሞኒ
አሁን ክትትል እየተደረገ ነው። በዚህ ኃይል ላይ እርምጃ ለመውሰድ እስከ ክልል ድረስ ምርመራ እየተጣራ ነው። ይህ ግድያ ሰላማዊ የነበረውን አካባቢ ስም ለማጠልሸት የተደረገ ነው።
በጉዳዩ ላይ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳተርቢ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የእናት ፓርቲ ዛሬ ረቡዕ ባወጣው መግለጫ ባለፈው ሰኞ ተፈጽመዋል የተባለው እንግዲያ አውግዘዋል። የፓርቲው የብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ግድያው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮችና አገልጋዮች ላይ ያነጣጠረ ነው ብለዋል።
በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ መጋቢት 16 ቀን 2016 ዓ.ም ተመረተ ከምሽቱ 3 ሰዓት ተኩል ጀምሮ በታጣቂ ኃይሎች በተፈጸመ ጥቃት የደብረ ቅዱሳን ቅዱስ ገብረ ክርስቶስ ቤተክርስቲያን አገልጋይ መርጌታ ሁለት ልጆቻቸውና ባለቤታቸውን ጨምሮ ከሁለት ወራት በፊት ሥርዓተ ጋብቻቸውን የፈጸሙ ሙሽሮች አንድ ዲያቆን ከባለቤቱና ታላቅ እህቱ ጋር በአጠቃላይ 7 ንጹሃን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ካህናትና ምዕመናን በአስተቃቂ ሁኔታ በታጣቂዎች መገደላቸውን ከአካባቢው ነዋሪዎች መረዳት ችለናል። በተጨማሪም ከደቡብ ክልል አካባቢው ላይ መጥተው በከተማ በቀን ሰራተኝነት ይሰሩ የነበሩ 4 ንጹሃን ዜጎችም እንደዚሁ በታጣቂ ኃይሎች መገደላቸውና ሌሎች ከፍተኛ ጉዳት የደረሰባቸው 7 ያህል ሰዎችም በዶዶላ አጠቃላይ ሆስፒታል ሕክምና እየተደረገላቸው መሆኑን እዛው ከአካባቢው ተሰጥቶን የመረጃ ምንጮቻችን ለማረጋገጥ ችለናል። እንግዲህ ከዚህ ማብቂያ ካጣው አሰቃቂ ግድያ ጋር በተያያዘ እኛ እንደ እናት ፓርቲ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶችና ምዕመናንን አሰቃቂ ግድያ በማስቆምና መንግስታዊ ኃላፊነቱን በመወጣት ከነዚህ ንጹሃን ደም ነጻ መሆኑን በአስቸኳይ ሊያረጋግጥ ይገባል ብለን እናምናለን። ይህንንም ደግሞ በተዋጣ ደረጃ ማከናወን ይችል ዘንድ መንግስት እንደ መንግስት ያሉትን የጸጥታ አካላትን መዋቅር ፍተሻ እንዲያደርግ እንዲህ ያሉ ክፍተቶች የሚፈጠሩበት ምክንያት ምንድነው የሚለውን እንዲያጠና በተቻለ መጠን ደግሞ መንግስት እንደ መንግስት የህዝቡን ነጻነት የህዝቡን በሰላም ወጥቶ መግባት የማስከበር ግዴታና ኃላፊነት ስላለበት በዚህ ያለ መጠን የቀደሙ ስህተቶችን አርሞ በዘላቂነት እንዲህ ያሉ ድርጊቶች የሚፈቱበትን ሁኔታዎች እንዲያመቻች የሚያሳስብ መግለጫ ወጥተናል።
ለተፈጸመው ግድያ ፓርቲው መንግስትን ተጠያቂ ያድርጋል ያሉት አቶ ዳዊት ቀደም ሲል አገሪቱ ገጥሟታል ያሉት የፖለቲካ ቀውስ መንግስትን ለፖለቲካዊ ምክክር ጠይቀን ምላሽ ሳናገኝ ቆይተናል ብለዋል።
እንደ ትብብር ፓርቲዎች እናት ፓርቲ፣ መኢአድ፣ ኢያፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ፣ አማራ ጊዮናዊ ንቅናቄ አንድ ላይ ሆነን ነበር ደብዳቤውን የጻፍነው። እንግዲህ ይሄንን ያለ የጻፍነው ሐምሌ 5 2015 ዓመተ ምህረት ነው። እዛ ላይ አገራችን አስቸኳይ የሆነ የአገራድን የፖለቲካ ድርድር እንደሚያስፈልጋት ውይይት እንደሚያስፈልጋት ጠቅሰን ለዚህም ደግሞ አማራጭ ሆናሉ ያልናቸውን መፍትሄዎች ሁሉ ወደ 8 ነጥቦች አመላክተን ጽፈንላቸው ነበር። ማንንም ጠርቶ ምንድነው ሐሳባችሁ ብሎ የጠየቀና አካል የለም ያቀረበንም አካል የለም።
በዶዶላ ከተማ ባለፈው ሰኞ ለተገደሉት ለ11ዱ ሟቾች ትላንት የቀብር ስነ ስርዓት መፈጸሙም ታውቋል። ግድያውን አስመልክቶ የአሜሪካ ድምጽ ያነጋገራቸው የመንበረ ፓትርያርክ ጠቅላይ ቤተክህነት ጽህፈት ቤት የህዝብ ግንኙነት መምሪያ ክፍል ባልደረባ ቤተክርስቲያኒቱ የመንግስት የጸጥታ ኃይል የምርመራ ሪፖርትን በመጠባበቅ ላይ እንደሆነች ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አድማጮቻችን ለተፈጠረው የቴክኒክ ችግር በድጋሚ ይቅርታ እንጠይቃለን። የምትከታተሉት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ዳዊት ገልሞ ያስደመጠን የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢሃፓ ሊቀመንበር ትናንት ማክሰኞ በቁጥጥር ስር ሲውሉ የፓርቲው ምክትል ሊቀመንበርና የትንሳኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር ዳግም ከእስር ተለቀዋል። የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከታሰሩበት የአዋሽ አርባ ወታደራዊ ማሰልጠኛ ካምፕ ባለፈው ሳምንት ሐሙስ እንደተለቀቁ ተነግሯል። በተመሳሳይ ምክንያት በዚያው በአዋሽ አርባ ከታሰሩት ፖለቲከኞች መካከል የትንሳኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር አቶ ጊዳና መድህንም እንደተለቀቁ የፓርቲው ሊቀመንበር አቶ ከበደ አሰፋ አረጋግጠዋል። ትናንት ከታሰሩት የኢሃፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ጋር የእርስ በርስ ጦርነት ይብቃ በሚል ተጠርቶ የነበረውን ሰልፍ ሲያስተባብሩ የነበሩ ሌሎች ሁለት ፖለቲከኞችም በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል።
የእርስ በርስ ጦርነት ይብቃ በሚል መሪ ቃል ለህዳር 30 ቀን 2016 ዓ.ም ተጠርቶ ከነበረው ሰላማዊ ሰልፍ ጋር በተያያዘ ከህዳር 27 ቀን ጀምሮ በእስር ላይ የነበሩ ሁለት የፖለቲካ ፓርቲ አመራሮች ባለፈው ሳምንት ሐሙስ መጋቢት 12 ቀን ከእስር ተለቀዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ህዳር 27 ቀን አዲስ አበባ ላይ ተይዘው በቀጣዩ ቀን ወደ አዋሽ አርባ መዛወራቸውን አስታውሰዋል። ለሶስት ወር ከ15 ቀን በታሰሩባቸው ጊዜያት ክስ ሳይመሰረትባቸው ቆይተው መለቀቃቸውን ተናግረዋል።
ምንም አይነት ምርመራ የለም። እንደማንኛውም ሰው የውጪ እንደሰማነው የሁኔታውን ሰልፍን ሽፋን በመጠቀም ሁለቱ ኃይሎች መደገፍ ፋኖንና ሸኔን የሚል ነው። እሱን ነግረውናል። በወቅታዊ ብለው እንደዛ ለኔ ስፔሲፊክ ከውጭ ኃይሎች ጋር እንደዚህ ከማለት ያለፈ ግልጽ የሆነ ምርመራም ቃልም አልተቀበሉም። በቃ ማቆየት ነው፣ ፍርድ ቤትም አልከሰሱንም፣ እየመረመርን ነው እያሉ ግን ያቆዩን ነበረ። በመጨረሻም አዋሽ አርባ ከህዳር 30 እስከ መጋቢት 12 አቆይተውን መጋቢት 12 ቀን እኔን የሰባ እንደርታ ምክትል ሊቀመንበር ጊዳና መድህንን መጨረሻ ላይ ያው ለቀቁን።
የትንሳኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር አቶ ጊደና መድህንም በተመሳሳይ ቀን መለቀቃቸውን የፓርቲው ሊቀመንበር አቶ ከበደ አሰፋ አረጋግጠዋል።
አቶ ጊደና ከተለያዩ የጸረ ሽብር ኃይሎች ጋር የተለያዩ ግንኙነቶች አሉ የሚል ጥርጣሬ ነበር። በተለይ ከዚህ ከሱፍ ጋር ተያይዘው የተለያዩ አካላት ስንጠየቅ ሲሰጡን የነበሩ ምላሾች በአስቸኳይ ጊዜ አዋጁ መሰረት ከተለያዩ የጸረ ሽብር ኃይሎች ጋር ግንኙነት አለው ሰው ብሎ የተጠረጠረን ሰው አስሮ የማጣራት መብት ለአዋጁ እንደሚፈቅድላቸው ነበር ያስረዱን። በዛ መሰረት እያጣራነው ነበር የሚሉት። እንግዲህ በስተመጨረሻ ከሁሉም አይነት ጥርጣሬዎች ነጻ ሆኖ ነው የተለቀቀው። በፈቃደኝነት ጥብቅና የቆሙላቸው አካላትም ነበሩ። እነሱም አካልን ነጻ የማድረግ ክስ አስገብቶ ነበር። በዛ በኩልም ፍርድ ቤቱም ማስከሷቸው ከሆነ እንድቀቋቸው የሚል ውሳኔ መስጠቱ ይታወቃል። እነሱም ክስ ሳይመሰርቱ የፍርድ ቤት ውሳኔ ማክብረው ለቀውታል።
ሰልፉን ያስተባብሩ ከነበሩት 13 ፖለቲከኞች መካከል ዳር 27 ቀን የታሰሩት 4 ነበሩ። ከነርሱም መካከል የትንሳኤ ሰባ እንደርታ ፓርቲ ጸሐፊ ካልአዩ መሃሪ ከ5 ቀናት ቆይታ በኋላ ሲለቀቁ፣ የቀድሞው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራር አባል አቶ ናትናኤል መኮንን እስካሁን ድረስ በአዋሽ አርባ በእስር ላይ እንደሚገኙ መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። በተያያዘ የሰልፉ አስተባባሪዎች ከነበሩት መካከል የኢሃፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ትናንት ማክሰኞ መጋቢት 17 ቀን ከቢሮአቸው በፖሊስ ተይዘው መወሰዳቸውንና ዛሬ ፍርድ ቤት መቅረባቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ገልጸዋል። በረዳት ፕሮፌሰር ዝናቡ መዝገብ ምርመራ እየተደረገባቸው የሚገኙ ሌሎች 2 ግለሰቦችም አብረው ፍርድ ቤት መቅረባቸውን አመልክተዋል።
ዛሬ አራዳ ፍርድ ቤት የጊዜ ቀጠሮ ችሎት ፕሮፌሰር ዝናቡንና የማያቃቸውን 2 ሰዎች አቅርቦ ነበር። የተጠረጠረበት የሚሉት ባስ ላይ በየካቲት 17 ቀን ቦምብ ፈንድቶ ነበረ ባስ ውስጥ። ይህንን ያደረገው ፋኖ ነው፣ ፋኖ ያሸንፋል በሚል ለፋኖ ድጋፍ በፌስቡክ ጻፉ ነው የሚለው። በማህበራዊ ሚዲያ ገጾች ይህንን አስተላልፈዋል ብሎ አቀረበ ፖሊስ። እነዚህም ከእሳቸው ጋር ያሉትም በተመሳሳይ ይህንኑ ተግባር ተገበሩ በሚል በፕሮፌሰር ዝናቡ ስር አካተዋቸዋል። እነርሱ ምንም እንደማያውቁ፣ እርስ በርስ እንደማይተዋወቁ፣ በፖለቲካ ውስጥ አባል እንዳልሆኑ ጠበቃቸው ማስረዳች። ፕሮፌሰር ዝናቡ ደግሞ የኢህአፓ ሊቀመንበር ህጋዊ የሆነ ድርጅት ታጋይ መሆናቸውንና አይደለም በእንደዚህ አይነት ማህበራዊ ሚዲያ ውስጥ አንድም ቀን ጽፈው እንደማያውቁ፣ እንደዚህ አይነት የፌስቡክ ጽሁፍም እንዳልጻፉ አስረድተዋል። ስለሆነ በአስቸኳይ ዋስትና መብቴ ይረጋገጥልኝ የሚል ጥያቄ አቀረቡ። ፖሊስ አይ በመረጃ ነው በሚል ምላሽ ሰጥቷል። ስለዚህ የ14 ቀን ጊዜ ቀጠሮ ይሰጣል አለ። ክብርት ዳኛዋም የ13 ቀን ጊዜ ቀጠሮ ሰጥተዋል።
የተሰረዘውን ሰልፍ ሲያስተባብሩ ከነበሩ 13 ሰዎች መካከል አቶ ዮሴፍ ተሻገርና አቶ ኢዮብ ገብረስላሴ የተባሉ ፖለቲከኞች ደግሞ ፋኖን የሚደግፍ ጽሑፍ በማህበራዊ የትስስር ገጻችሁ አጋርታችኋል በሚል ተመሳሳይ ወንጀል ተጠርጥረው ባለፈው ሳምንት ቅዳሜ በቁጥጥር ስር መዋላቸውንና ከትናንት በስቲያ ሰኞ ፍርድ ቤት መቅረባቸውን አክለው ገልጸዋል። ባለፉት ቀናት የታሰሩትን ፖለቲከኞች በተመለከተ ከመንግስት በኩል የተሰጠ መግለጫ የለም። ስለ ጉዳዩ የጠየቅናቸው የፌደራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩን አጣርተው ምላሽ እንደሚሰጡን ተናግረዋል። ከሰልፉ አስተባባሪዎች መካከል 4 በቁጥጥር ስር በዋሉበት ዳር 27 ቀን የጸጥታና የደህንነት የጋራ ግብረ ኃይል ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ማለቱ ይታወቃል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋራ ግንኙነት እንዳለ ቸው ከመጠቆም ውጭ በወቅቱ የወጣው መግለጫ ማንነታቸውን በይፋ አላሳወቀም። የሰልፉ አስተባባሪዎች በቁጥጥር ስር ውለዋል ከተባሉት 97 ተጠርጣሪዎች መካከል ስለመሆናቸውም በግልጽ አልተመለከተም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ የረቡዕ ምሽት ስርጭት ይቀጥላል። የትግራይ ክልል ታጣቂ ኃይሎች ወደ ራያ አላማጣ በመግባት አንድ ቀበሌ መቆጣጠራቸውን የአላማጣ ከተማ ከንቲባ አስታወቁ። ከንቲባው ኃይሉ አበራ ኃይሎቹ በቀበሌዎቹ የሚገኙትን ጎጦች ለመቆጣጠር ወሰዱት ባሉት ጥቃት ሲቪሎች መገደላቸውን፣ የአካል ጉዳት መድረሱና ተቋማት መዘረፉንም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሙኒኬሽን ጽህፈት ቤት ኃላፊ ረዳኢ ሐለፎን በበኩላቸው ወንጀላውን አስተባብለዋል። በአንጻሩ ከራያ አላማጣ በኩል ትንኮሳ ተፈጽሞ እንደነበርና እሱንም መመከት እንደተቻለ ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት የፕሪቶሪያ ሰላም ስምምነት እንዳይተገበር ፍላጎት አላቸው በሚል እርስ በርስ ይካሰሳሉ። መስፍን አራጌ የዚህን ጉዳይ ዝርዝር ነግረናል።
የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ለአሜሪካ ድምጽ እንዳስረዱት ከትግራይ ክልል ጊዜ አስተዳደር ተነሱ ያሏቸው የታጠቁ ኃይሎች ወደ ራያ አላማጣ በመግባት ከትናንት በስቲያ መጋቢት 16 2016 ዓ.ም ሌሊት የተወሰኑ ቦታዎችን እንደያዙ ጠቁመዋል። ኃይሎቹ ሰንዝረዋል ያሉት ጥቃትም ለሰላማዊ ሰዎች ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ምክንያት መሆኑን ጠቅሰዋል።
ጠቅላላ አርሚ 24 የሚባለው ሰራዊት ነው ከነሙ አጥሞ የመጣው። ብሬኑን፣ ዲሽካውን፣ ሁሉንም የቡድን መሳሪያዎችን ይዞ ነው ወረራ ያካሄደው። ትናንት ብዙ ቦታዎች ላይ ወረራ ለማድረግ ሞክረዋል። በተለይ በአዲስ ብርሃን የሚባል ቀበሌ፣ ራያ አላማጣ ቀበሌ ሙሉ በሙሉ ተቆጣጥሯል። በተለይ ኮሲም ጨጓራ እንደያዘ ነው። መከላከያም ገብቶ አይቷል፣ ቦታዎች እንደያዙም አረጋግጧል። ዛሬ ላይ የአፍሪካ ህብረት ሰዎችን መጥተው ነበር፣ የት የት አካባቢ እንደገቡም ታይቷል። ኮሲም አንደኛ ደረጃ ትምህርት ቤት እያወደሙት ነው ያሉት። ቀደም ሲል ለቀው ሲሄዱ አካባቢውን አውድሞ ትምህርት ቤቱን አውድሞ ሀብትና ንብረቱን ዘርፈው ብርሄድ የአማራ ብሔራዊ ክልላዊ መንግስት የተለያዩ ድጋፎችን በማድረግ ትምህርት ቤት መልሶ በማቋቋም ተማሪዎች ወደ ትምህርት ገበታ እንዲገቡ አደረጉ። አሁን ደግሞ ዛሬ የነበሩትን አዳዲስ ወንበሮችም ይሁን መማሪያ መጽሐፍቶች ሙሉ በሙሉ ጭነዋል። ያለውንም ንብረት አውድመዋል። አሁን 11:30 ላይ ነው መረጃው የደረሰ። ወደፊት አሁንም እየተንቀሳቀሱ ነው ያሉት።
የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ አለፎም ግን ውንጀላውን አይቀበሉትም። እንደውም ትንኮሳ የተፈጸመብን ከራያ አላማጣ በኩል ነው ሲሉ ይከሳሉ።
አማራ ታጣቂዎች ከአሁን በፊት ባልያዙትም ከአሁን በፊት በኃይል በያዙትም አካባቢ ላይ እዛው ተነስቶ በእኛ ታጣቂዎች ውጊያ ነው የከፈቱት፣ ትንኮሳ ማለት ነው። ስለዚህ ያ ትንኮሳ ከመከላከያ ሰራዊት በጋራ ሆነን ተነጋግረን መከላከያ ሰራዊት እንዲያስቆመው ተደርገዋል፣ በጊዜው እንዲቆም ተደርገዋል። ይህንን አንድ እውነታ ነው። እንደ እውነቱ ግን እነሱ በእኛ ላይ ተኩስ ፈጽመዋል፣ ተኩስ ከፍተዋል። መከላከያ ሰራዊት ተነጋግረን መከላከያ እንዲያስቆማቸው ተደርገዋል።
የተሰነዘረውን ትንኮሳ ክስ ማደናገሪያ ሲሉ የማይቀበሉት ከንቲባ ኃይሉ የአሁኑ ወረራ ድንገቴ ሳይሆን ቀደም ሲል በተለያዩ መንገዶች ሲፈጸም ነበር ይላሉ።
ድንገተኛ ነው ማለት አይቻልም። አምቡላንስም አስጠግተዋል። ሌሎች ለጦርነት የሚያስፈልጉ ግብአቶችን አዘጋጅተው ነው ወደ ጦርነት ውስጥ የገቡት። ቀደም ሲል የካቲት ወር መጨረሻ አካባቢ ላይ ራያ አላማጣ ባላ ላይ ወፍላ ላይ ወረራዎችን አካሂደዋል። ያን ወረራ ሲያካሂዱ እሳቢያቸው ምንድን ነው? ያው አማራ ክልል ትርምስ ውስጥ ነው ያለው፣ ማዕከላዊ መንግስትም ያው በተለያዩ ቦታዎች ውስጥ የተወጣጠረ ነው። ስለዚህ ወቅቱ፣ ሰዓቱ፣ ጊዜውም አሁን ነው የሚል አቋም ወስደው እንቅስቃሴ አድርገው ወረራ ያካሄዱ።
የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አካባቢዎቹ አሁንም የትግራይ ህጋዊ አካል ናቸው ይላሉ።
ተያዘብን የሚሉት ደግሞ አላማጣ ትግራይ እንጂ አማራ አይደለም። እንደዛ አይነት ክስም የሚጠቅም አይደለም። ችግሮቹ እንኳን ቢኖሩ ሁሌ የምንለው ነገር አለ፣ በዚህ መንገድ ሄዶ የሚፈታ አይደለም። ትግራይ ውስጥ በኃይል ተቀምጦ ተያዘብን የሚባለው ትርክት መቆም ያለበት ቀልድ ነው።
አቶ ኃይሉ በበኩላቸው አካባቢው ኢህአዴግ ደርግን አስወግዶ ስልጣኑን ሲይዝ ከህዝብ እውቅናና ከህግ ውጭ በኃይል የከለለው ነው ሲሉ ይከራከራሉ። በሌላ በኩል አቶ ረዳኢ የማንነት ጥያቄዎች የሚስተናገዱበት ህጋዊ መንገድ አለ፣ እሱን ተከትሎ መጠየቅ እንጂ በኃይል አካባቢውን መቆጣጠር ለሌላ ችግር ይዳረጋል ሲሉ ያስጠነቅቃሉ።
መጀመሪያ ወደ ህገ መንግስታዊ ስርዓቱ እንመለስ። ህገ መንግስታዊ ስርዓቱ የሚለውን ሁላችንም ለህገ መንግስቱ ታማኝ እንሆን። ህገ መንግስቱ ችግር አለበት የሚባልም ከሆነ ህገ መንግስቱ የሚስተካከልበት ስርዓት ነው መቅደም ያለበት እንጂ ጉልበት አለኝ ብለህ የሆነ ኃይል መከታ አድርገህ የምትፈጽመው ጥፋት በዘላቂነት ዋጋ የሚያስከፍል ይሆናል።
አቶ ኃይሉ ደግሞ ህገ መንግስቱን መሰረት አድርገው ለትግራይ ክልል ያቀረቧቸው ጥያቄዎች ምላሽ አለማግኘታቸው አሁን ለተፈጠረው ውጥረት ምክንያት ነው ይላሉ።
ያው 2011 ላይ ጥያቄው ገባ፣ መልስ አልሰጡም። እንደውም ይባስ ብሎ ጥቃት ነው የፈጸሙት። 2 ዓመት አለፈው። ህጉ በሚፈጠው በህገ መንግስቱ መሰረት ጥያቄያችን በይግባኝ የፌዴሬሽን ምክር ቤት ገብቶ ጉዳያችን አሁን ከነሱ እጅ ወጥቶ የፌዴሬሽን ምክር ቤት ነው ውሳኔ የሚሰጥበት። ስለዚህ የፌዴሬሽን ምክር ቤት የሚሆን የመንግስት አቅጣጫ ደግሞ ህዝበ ውሳኔ ነው ተብሎ ፊት ለፊት እነሱም ተነጋግሯል። ማስረጃዎች አሉ። በግልባጭን ለፌዴሬሽን ምክር ቤት ያስገባንበታል። አስፈላጊ ከሆነ ለትግራይ ክልል ምክር ቤት የገባበት የፖስታ ደረሰኞቹ ሳይቀር አታች ማድረግ እንችላለን።
ከቅርብ ጊዜያት ወዲህ የሁለቱ አካላት ውዝግብ በተንኳሽነት እርስ በርስ ወደ መካሰስ ከመሸጋገር አልፎ አካባቢውን ዳግም የውጥረት ማዕከል እንዳደረገው ነዋሪዎች ይናገራሉ። የፕሪቶሪያው ስምምነት እንዳይፈጸም ለማድረግ ነው በሚልም ሁለቱ ኃላፊዎች አንዱ በሌላው ላይ ክስ ያሰማሉ። የማንነት ጥያቄዎች ከሚነሱባቸው ካለባቸው የኢትዮጵያ አካባቢዎች አንዱ ራያ ሲሆን አማራነን ከፊሉ ትግራይነን ሌላው ደግሞ ትግራይም አማራም አይደለንም የራሳችን ማንነት አለን የሚል አቋም ያንጸባርቃሉ። ይገባኛሉ ዝግብ የሚነሳባቸውን አካባቢዎች በህዝብ ወሳኔ ለመፍታት ከትግራይ ክልል ጋር ስምምነት መደረሱን የፌደራሉ መንግስት ኮሙኒኬሽን አገልግሎት ጥር 23 ቀን 2016 ዓ.ም ተመረጠ መግለጹን ተከትሎ የትግራይ ግዚያ አስተዳደር መግለጫውን በመግለጫ አጣጣለው ፍጹም የተሳሳተና ተቀባይነት የሌለው በማለት ነበር። በአንጻሩ የራያ የወልቃይት ጠገዴ ሰቲቱ መራ አመራሮች መንግስት ህዝብ ወሳኔውን በፍጥነት ባለማከሄዱ አስተዳደራዊና ኢኮኖሚያዊ ችግር አጋጥሞናል ሲሉ ለአሜሪካ ድምጽ አስታውቀው ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍና ራጊን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እንሻገራለን። በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ውስጥ ትናንት ማክሰኞ በመርከብ ተገጭቶ በተደረመሰው ትልቁ የባልቲሞር ድልድይ ላይ የነበሩና ደብዛቸው መጥፋቱ የተነገረው 6 ሰራተኞች ሳይሞቱ አይቀሩም ሲሉ ባለስልጣናት ተናግረዋል። ተንታኞችም ከአደጋው ጋር የተያያዘ የአቅርቦት ችግር ሊፈጠር እንደሚችልም ጠቁመዋል። በዜና ክፍላችንና በአሶሲየትድ ፕሬስ የተጠናቀሩትን ዘገባዎች ደረጀ ደስታ አቀናብሯቸዋል።
ትላንት ማክሰኞ የደረሰው አደጋ የተከሰተው የኃይል መቋረጥ ክል የገጠመው አንድ የጭነት መርከብ ፍራንሲስ ስካውት ኪ ብሪጅ ከተባለው ትልቅ ድልድይ ሁለት ዋና ደጋፊ ምሰሶዎች ጋር በመጋጨቱ ነው። 985 ጫማ ወይም 300 ሜትር ርዝመት ያለው መርከብ የተጋጨው ከ1.6 ማይል ወይም 2.6 ኪሎ ሜትር ርዝመት ካለው ድልድይ ጋር ነው። ከግጭቱ በኋላ የተደረመሰው ድልድይ ፓታፕስኮ በተባለው ወንዝ ውስጥ ሲወድቅ በወቅቱ ድልድዩ ላይ 8 የግንባታና ጥገና ሰራተኞች እንደነበሩ ባለስልጣናት ተናግረዋል። ከወንዙ ውስጥ ከወደቁት ግለሰቦች መካከል ሁለቱን ማትረፍ የተቻለ ሲሆን ከባድ ጉዳት የደረሰበት አንደኛው ብቻ ነው። የነፍስ አድን ጠላቂዎች ፍለጋውን ማቋረጣቸውን እስከገለጹበት ትላንት ማክሰኞ ምሽት ድረስ ደብዛቸው የጠፋውን 6 ሰዎች ማፈላለግ ስራ ቀጥለው ቆይተዋል። የዩናይትድ ስቴትስ የባህር ዳርቻ ጥበቃ ባለስልጣን ማክሰኞ ማምሻውን እንደተናገሩት በአደጋውና በወንዙ ቅዝቃዜ ምክንያት 2 የጓቲማላ ዜጎችን ጨምሮ 6ቱ ሰራተኞች በሕይወት መገኘታቸው አጠራጣሪ መሆኑን በመግለጽ የፍለጋና የማዳን ጥረቱን አቋርጧል። ዴሞክራቱ የሜሪላንድ አገረ ገዢ ዌስሙር እንዲህ ይላሉ።
Our heart goes out to the families. This is I can't imagine how painful today has been for these families, how painful these hours have been for these families.
ለቤተሰቦቻቸው ጥልቅ ሐዘናችንን እንገልጻለን። ይዛሬ ለነኚህ ቤተሰቦች ምን ያህል ከባድ የስቃይ ስሜት እንደፈጠረባቸው እነዚህ ሰዓታት ለነኚህ ቤተሰቦች ምን ያህል ከባድ መምንደውንባቸው መገመት አልችልም። ከቤተሰቦቹ ጋር ተገናኝተናል። የምንችለውን ያለን አቅም ሁሉ ተጠቅመን ቤተሰቦቻቸውን በማፈላለግ እንደምንረዳ ቃል ገብተናል። ስለዚህ ዛሬ ምሽት ምንም እንኳን ከፍለጋ ወደ ማጋገም ተልኮ የተሻገርን ቢሆንም ያለን አቅም ሁሉ በመጠቀም የሚጽናኑበትን መንገድ እናረጋግጣለን። የምንጠብቀው ቃላችን እሱ ነው።
የኃይል መቋረጥ እክል ገጥሟታል የተባለችው የጭነት መርከብ አዛዦች አደጋው ከመድረሱ በፊት የማስጠንቀቂያ መልእክት ማስተላለፋቸው ተገልጿል። ዳሊ የተባለችው መርከብ ባለቤት የሆነው ሲነርጂ ማሪን ኮርፕ 20 በሚደርሱ የመርከቡ ሰራተኞቹ ላይ ምንም ጉዳት አለመድረሱን ባወጣው መግለጫ አመልክቷል። ሲኤንኤን ዛሬ እንደዘገበው የብሔራዊ ትራንስፖርት ደህንነት ቦርድ የመርከቧን የቴክኒክ መረጃ ቋት ለመመርመር ዛሬ ረቡዕ ወደ ዳሊ መርከብ ያመራሉ። ተንታኞች እንደሚሉት የድልድዩ መደርመስ መርከቦችን ወይም ዕቃዎቻቸውን ወደ ሌላ አቅጣጫ እንዲቀይሩ የሚያስገድድ ሲሆን ይህም በአስመጪዎች ላይ መዘግየትና ያልተጠበቀ ወጪን ሊጨምር ይችላል። የሜሪላንድ አገረ ገዢ ዌስሙር ድልድዩ ይሰጥ ስለነበረው የኢኮኖሚ ፋይዳ ይህን ብለዋል።
This is a place that is a normal commute route for over 30,000 Marylanders every single day.
ይህ ስፍራ በየቀኑ ከ30,000 በላይ የሜሪላንድ ነዋሪዎች ዘንድ የተለመደ የመመላለሻ መስመር ነው። እና ኬብሪጅ ፈርሷል የሚለውን ቃል መስማት አስደንጋጭና ልብ የሚሰብር ነው። እና ሞዲያውኑ ወደ ሰዎች የሚመጣ የመጀመሪያው ሐሳብ ሰዎቹ ላይ የፈጠረው ምንድን ነው የሚለው ነው። በሰው ሕይወት ላይ የፈጠረው ተጽዕኖ ምን ነበር?
ፕሬዚደንት ጆ ባይደን ለድልድዩ መልሶ ግንባታ የፌዴራል መንግስት ወጪውን እንደሚሸፍን ተናግረዋል።
It's my intention that the federal government will pay for the entire cost of reconstructing that bridge. and I expect the Congress to support my effort. This is going to take some time. The people of Baltimore can count on us, so.
እኔ የምፈልገው የፌደራል መንግስቱ የድልድዩ መልሶ ግንባታው ሙሉ ወጪ እንዲሸፍን ነው። ምክር ቤቱ ጥረቴን ይደግፋል ብዬ ጠብቃለሁ። ይህ የተወሰነ ጊዜ ይወስዳል። የባልቲሞር ህዝብ ወደቡ መልሶ እስኪከፈትና ድልድዩን ተመልሶ እስኪገነባ ድረስ አብረን እንደምንቆም ሊተማመንብን ይገባል።
የጭነት ማጓጓዣዎች በተለይ ወደ ባልቲሞር ከተማ በሚያስገቡ የምድር ውስጥ መግቢያዎች እንዳይገቡ የተከለከሉ አደገኛ ቁሳቁሶችን የጫኑ ተሽከርካሪዎች ሌላ ተጨማሪ 30 ማይል ለመዞር ሊገደዱ እንደሚችሉ ተናግሯል። ፍሌክስፖርት የተባለው የአቅርቦት ሰንሰለትን የሚያስተዳድረው ድርጅት ዋና ስራ አስፈጻሚ በወደብ ከተማይቱ ድልድይ ላይ በተፈጠረው አደጋ የተነሳ አሜሪካውያን የአቅርቦት እጥረት ሊገጥማቸው እንደሚችል ከወዲሁ አስጠንቅቀዋል።
ድረጅ ደስታና አመሰግናለሁ። ያዳመጣችሁ አላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 በቀጥታ እየተላለፈ የሚገኘውን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ወደ አማራና ኦሮሚያ ክልል አጎራባች ስፍራዎች ይወስደናል። የተኩስ ልውውጥ ሲካሄድባቸው በቆዩ በአማራ ክልል የሰሜን ሸዋ ዞንና የኦሮሚያ ብሔር ብሔረሰቦች አስተዳደር ዞኖች ውስጥ ካለፉት 3 ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተተከሱት አካባቢዎች እየወጡ ያሉት የሲቪሎች ግድያ፣ ጉዳትና መፈናቀልን ሪፖርቶች አገራቸው እንዳሳሰባት በኢትዮጵያ አሜሪካ አምባሳደር አርቪን ማሲንጋ ተናግረዋል። በስፍና አራጌ ከጉዳዩ ጋር በተገናኘ ያስተናዳውን ዘገባ በመቀጠል ያሰማናል።
በሰሜን ሸዋ ዞን ያጣየ ከተማ አስተያየት ሰጪዎች በአካባቢው አንጻራዊ ሰላም መኖሩን አመልክተዋል። ለደህንነታቸው ሲሉ ወደ አጓራባች ቀበሌዎች የተፈናቀሉ የከተማ ነዋሪዎች ግን በአሳሳቢ ችግር ላይ እንደሚገኙ ተቆመዋል። በነበረው የጸጥታ መደፍረስ ምክንያት የሲቪሎች ህይወት ማለፉን፣ የንብረት ውድመት መድረሱንና ዘረፋ መፈጸሙንም አያይዘው ገልጸዋል። በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ጅሌት ሙጋ ወረዳ አንጻራዊ ሰላም መኖሩን የተቆመው አስተያየት ሰጪዎች አልፎ አልፎ ግን የተኩስ ድምጽ እንደሚሰማ አመልክተዋል። ዘላቂ ሰላም እንዲመጣ የፌደራል መንግስቱ መፍትሄ እንዲያፈላልግም ጠይቀዋል። በሌላ በኩል ከኦሮሞ ብሔረሰብ ዞን መጥቶ የተባሉ ታጣቂዎች አሁንም ባጣይ ከተማ የተወሰኑ ቀበሌዎች ውስጥ እንደሚገኙ የአሜሪካ ድምጽ ያናገራቸው የከተማ ነዋሪዎች ገልጸዋል። በዚህ ጉዳይ ላይ ከሰሜን ሸዋም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮች መረጃ ለማግኘት ያደረግነው ሙከራ አልተሳካም። በአካባቢው ያለው የጸጥታ ችግር ለደህንነት ያሰጋኛል ያሉና ስማቸው እንዳይገለጽ ድምጻቸውም እንዲቀየር ይጠየቁ ባጣይ ከተማ በመንግስት ስራ የሚተዳደሩ አስተያየት ሰጪ ከተማዋ ባለፈው ሳምንት ረቡዕና ሐሙስ ከተናጠችበት የተኩስ ልውውጥ ወጣ ትላንትናና ዛሬ አንጻራዊ ሰላም እንደሰፈነባት ገልጸዋል። ይሁን እንጂ አስተያየት ሰጪው የደረሰው ሰብአዊ ጉዳት፣ የንብረት ውድመትና ዘረፋ አሳሳቢ ነው ይላሉ።
ሆስፒታል ያለበት፣ ጤና ጣቢያ ያለበት እነሱ አካባቢዎች ከኦሮሞ ብሔረሰብ አካባቢ ባሉ ታጣቂዎች እያጸዱ ነው፣ እየዘረፉ ነው። ትናንት ወዲያ አንድ ኃይሉ የሚባል ሰው የወረዳው ፋይናንስ ግዢ ባለሙያ ነበርና ቤቱ 02 ሆኖ ወንዝ አለ መሀል ላይ ቤት የተዘረፈ ስለነበረ ቤቱ ሲሄድ ቤቱ ተገደለ። አንድ ጀማል የሚባል ልጅ አለ፣ እሱ ደግሞ ቤቱ 02 በስታዲየም አካባቢ ነው እና የአሜሪካኖች እንዲህ ነገሮች ያረባል። ሙስሊም ነው፣ ለማስጠሪያ ወተት ይዞ መጥቶ ቤተሰቡ የሸሹበት አካባቢ ይዞ ነው ቤት ገብቶ ሲወጣ በርዶ አይገደም። ከተማ ውስጥ ከሮብ ዕለት ጀምሮ 12 ሰው አካባቢ ይሞታል። በጥቅል እስካሁን የማቆም ብቻ ነው የማውራው።
በኢትዮጵያ አሜሪካን ኤምባሲ በፌስቡክ ገጹ ባወጣው መግለጫ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ውስጥ የደረሰው የሰላማውያን ሰዎች ግድያ፣ ጉዳትና መፈናቀል ሀገራቸውን እንዳሳሰባት አምባሳደር አርቪንግ ማሲንጋ ገልጸዋል። የአሜሪካን ኤምባሲ አምባሳደሩን ጠቅሶ ትናንት ባወጣው አጭር መልእክት ሲቪሎች ጥበቃን ሊደረግላቸው እንደሚገባ አሳስቧል። መልእክቱ አክሎም ውስብስቡ የኢትዮጵያ ፖለቲካና የጸጥታ ችግር በውይይት እንዲፈታ ተነሳሽነት ያስፈልጋል ይላል። የትኛውም ወገን ሰዎችን ከቀያቸው የሚያፈናቅል የኃይል እርምጃ መውሰድ እንደሌለባቸውም አምባሳደሩ አሳስበዋል። ያጣየ ከተማ ከንቲባ አቶ ተመስገን ተስፋት በእጅ ስልካቸው ላይ ብናገኛቸውም በአካባቢው እየጣለ በነበረው ከባድ ዝናብ ምክንያት በቅጡ መደማመጥ አልቻልንም። መልሰን ብንደውልም መስመሩ አልሰ እንሰራለንም። ሆኖም ላፍታ በነበረን ቆይታ አከባቢው ወደ መረጋጋት እየተመለሰ ነው ብለውናል። በኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ በሰንበቴ ከተማ ኗሪ የሆኑና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጪ በተመሳሳይ አልፎ አልፎ ከሚሰሙ የተኩስ ድምጾች በቀር ካለፈው እሁድ ጀምሮ በአከባቢው አንጻራዊ ሰላም መስፈኑን አስታውቀዋል።
አሁን ተረጋግቷል። የፋኖ ታጣቂም ባለፉት ሁለት ቀናት ከከተማው ወጥቷል። በከተማው ውስጥ ህዝቡ ይንቀሳቀሳል። ነገር ግን ባጃጅም ሆነ ሌሎች ተሽከርካሪዎች የሉም። የሰንበት ገበያም ዛሬ ጀምሯል። በሁለቱም የወረዳ ከተሞች የክልል አመራሮች ስብሰባ ላይ ናቸው።
በአጣዬ ከተማ ከትናንት ወዲያ ጀምሮ መብራትና ውሃ ለመኖሩን መንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት እየሰጡ አለመሆናቸውን የሚናገሩት ደግሞ ስማቸውን በተመሳሳይ የደህንነት ስጋት መግለጽ ያልፈለጉ የከተማዋ ነዋሪ ናቸው። አስተያየት ሰጪው ወደ አጎራባች አካባቢዎች የተፈናቀሉ በርካታ ያጣዬ ከተማ ነዋሪዎች በአሳሳቢ ሁኔታ ላይ እንደሚገኙ አመልክተዋል።
የከተማው ህዝብ ትምህርት ቤት ላይ፣ የቀበሌ ቢሮዎች ላይ፣ በርዶሃ የሚባል አካባቢ እያ ነው እንግዲህ ሰው የሰፈረ ቤት ንብረቱን ጥሎ ምግብ ከሱቅ ብስኩት እየተራበ አስደንጋጭ ስለነበረ ከቤቱ ይዞት የሚወጣው ነገር የለም። ሴቱ፣ አዛውንቱ መንገድ እየወደቀ እየተነሳ።
ሌላው የሰንበቴ ከተማ ነዋሪ ደግሞ በአካባቢው ዘላቂ ሰላም እንዲሰፍን የፌዴራል መንግስቱ ኃላፊነቱን እንዲወጣ ጠይቀዋል።
መንገድ ዝግ ነው። ሰው መንቀሳቀስ አልቻለም። የጅሌ ጥሙጋና የአርጡማ ፋርሲ ወረዳዎች ተቆራርጠናል። ተረጋግቷል የሚባለው በሁለቱም ወረዳዎች በኩል መንግስት ሰላም አስፍኖ መንገዶች ሲከፈቱ ነው። አሁን ግን መንገድ አልተከፈተም። ሰውም ችግር ውስጥ ነው።
ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁና በአጣዬ ከተማ በሆቴል ስራ ይተዳደሩ እንደነበር የገለጹ አንድ ባለሀብት የመኖሪያ ቤታቸውና የንግድ ተቋማቸው እንደወደመባቸውና እንደተዘረፈባቸው ተናግረዋል።
መኖሪያ ቤቱ እንዳለ ሙሉ ለሙሉ ነው የጠፋው። እቃዎችንም እንዳንጠቀምባቸው አድርገው ነው የሚሰብሯቸው። ይዘው መሄድ የማይችሉትን የጠፋ ነገር ባይኖርም በንብረታችን ላይ ግን ከዚህ በኋላ ሰርቫይቭ እንዳናደርግ የሚገመት ንብረት አጥቻለሁ። ከዚህ በፊት 2013 በቃጠሎ በኋላ አዲሼ ሙሉ በርና መስኮት ገጥሜን የገባሁት ከዛ በኋላ ያው ከአመት ሚሆን አልሰራ ነው ተመልሶ እንደዚህ ሆኗል ማለት እንግዲህ መፍትሄ ከዚህ በኋላ ከፈጣሪ ነው።
የሰንበቴ ከተማው አስተያየት ሰጪ በተመሳሳይ የተኩስ ልውውጥ በነበረባቸው ቀናት ውስጥ የሰዎች ሞትና የንብረት ውድመት መድረሱን ዘረፋም መፈጸሙን ተናግረዋል።
በግጭቱ ተመተው ከቆሰሉት ውስጥ አንድ ሰው በአዳማ ህይወቱ አልፏል። ዘረፋም ተፈጽሟል። የቤት ጣሪያ ቆርቆሮና ሌሎች የግለሰብ ንብረቶች በሌቦች ተወስደዋል። ባንኮችና የመንግስት ተቋማት አልተነኩም። ዝርፊያውን የፈጸሙ አልታወቁም።
የአጣዬ ከተማው የመንግስት ሰራተኛና አስተያየት ሰጪ ይህ ሁሉ ሰብአዊና ቁሳዊ ጉዳት ሳይደርስ መከላከል ለምን አልተቻለም ሲሉ ይጠይቃሉ።
መከላከያ ተቋም አለ አንድ ቦታ ሰብስብ ብለው ከተማ ውስጥ ከመግባታቸው መከላከል ይቻላል ነበር ወይ? አሁን ከገቡ በኋላ ደግሞ ነገሩ ከበረደ በኋላ ንብረቶች ሀብቶች እንዳይዘረፉ እንደዚያ ማድረግ ይቻላል ነበር ወይ?
በአካባቢዎቹ ተደጋግሞ ለሚፈጠረው የሰላም እጦት አንደኛው ወገን መንግስት ሸኔ እያለ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሌላው ደግሞ መንግስት ጽንፈኛ የሚለውን የፋኖ ታጣቂ ኃይል ይከሳል። ሁለቱም ታጣቂዎች በበኩላቸው ኃይሎቻቸው ሰላማውያን ሰዎችን ኢላማ እንደማያደርጉ በመግለጽ የሚቀርቡባቸውን ክስ ያስተባብላሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ከአሜሪካ ድምፅ የሚተላለፍላችሁ የረቡዕ ምሽት ስርጭት ቀጥሏል። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ወደሚያቆየን ዘገባ እንሻግራለን። በውጭ ሀገራት በሚኖሩ ትውልደ ኢትዮጵያንና ኤርትራውያን የእስልምና እምነት አማኞች መካከል ሁለንተናዊ አጋርነትን ለማዳበር ከዓመታት በፊት የተመሠረተው ፈርስት ጅራ ፋውንዴሽን ባሳለፍነው ቅዳሜ ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ በዋሽንግተን ዲሲና አካባቢው ለሚገኙ ኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለመዘጋጀቱ ፋውንዴሽኑ ገልጿል። ኤደን ገረመው በስፍራው ተገኝታ ያጠናቀረችውን ዘገባ በመቀጠል ታቀርብልናለች።
ዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያና ኤርትራ ሙስሊሞች 1446ኛው የረመዳን ጾም አጋማሽን በጋራ የጸሎትና የኢፍጣር ስነስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ.ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሂጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዝዳንት አቶ ጀማል ያሲን ፋውንዴሽኑ ለረጅም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየቱ መድረሱን አውስቷል። የመሰባሰባቸው ዓላማም በስኬት ላጠናቀቁት የቦታ ግዢ አስተዋጽኦ ለበረከቱት ምስጋና ለማቅረብ ነው።
ቢስሚላህ አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱሊላሂ ሶለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማዓት ሙስሊሚን በአሜሪካን ሀገር የምትገኙ ሙስሊሞች፣ በመላ ዓለም የምትገኙ ሙስሊሞች በሙሉ እንኳን ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ካልተሳሳትኩኝ 14ኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ቢዘገይም ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ ኢፍጣራችን ነው፣ የማህበረሰብ ኢፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል ተመሳሳይ ፕሮግራም። ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን $1000 እንትን ብለናል። ከዛ በፊት ግን ኦልሞስት 1.5 ሚሊዮን ዶላር ሬይዝ አድርገን ማለት ነው። ኦቨር ፔሪድ ኦፍ 3 መንዝ 4 መንዝ 5 መንዝ ማለት ነው። 3 ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ 5 ኤከር የሆነ ወይንም 20 ሺህ ካሬ ሜትር የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ 3 ሚሊዮን ዶላር የአሜሪካን ዶላር ነው፣ የኢትዮጵያ ብር ሳይሆን ማለት ነውና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት 100 ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል። በዋነኝነት ገንዘቡን ማዋጣት ብቻ አይደለም መከን መገናኘታችን ምንድነው ዋናው አላማው ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር። ይሄ የነብዩ ሱና ነው። ነብዩ ሱለላሁ ዐለይሂ ወሰለም ረመዳን መጥቶ በሚጾሙበት ጊዜ ብቻቸው በቤታቸው አያፈጥሩ።
በዋሽንግተን ዲሲ አቆጣጠር ጀምበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የኢፍጣር ስነ ስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ። በእለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል። ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህትማማቾች ቡድን አባላት ትልቅ ሚና ተጫውተዋል የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት።
የፈርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው። የእህቶችን ስብስብ አለ። ሰው ምግቡንም ያዘጋጁት ጣፋጮችን ቴምሩን ፓከማረ ጀምሮ እነኛን ጣፋጭ ብስኩቶች፣ ሳምብሳዎችን ማዘጋጀት በሙሉ የእህቶች ድርሻ ነው የነበረው እና እንደምታዩ በጣም ቆንጆ በሆነ ሁኔታ ተስተናግደው የሚመስል ጣፋጭ ምግቡ ጥሩ በሆነ ሁኔታ ተበልቷል። እየተበላም ነው ያለው። ዝግጅቱም ደስ የሚል ነበረ። ሁሉ ሰው በደስታ እና በሞራል ነው እያገለገለ ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይሄ ሴንተር ሲገዛ ራሱ አዲስ በጣም ትልቅ ሴንተር ነው የገዛነው። ወንድሞች እንደነገሩሽ ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው እያንዳንዱ ፈንድሬዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ በዛኛው ያ ሁሉ ታስ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ ነው።
ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነ ስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በኢፍጣር ስነ ስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች።
የረመዳን ወቅት የምትጠያየቂበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም ለየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው። የቤተሰብነት ስሜት አለው።
በጎርጎሮሳውያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሀጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲህ ያስታውሱታል።
ፈርስት ሂጅራ ሲጀመር በጣም ጥቂት ሰዎች ነበር የነበርነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው፣ እንደዚሁም በክርስትናም ደግሞ እንደዚሁ ነው። ግን ያኔ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች፣ እነሱ እንደምንም አድርገው ቀበሩት እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን፣ ለምንድን ነው ኦርጋናይዝድ ማን ሆነው በሚል ጀምሮ ጀምረን ይኸው አሁን እዚህ ደረጃ ደርሰናል እና ሲንጀምር በጣም ጥይት ነበር አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በመናዘጋጅበት ጊዜ ትምርት ቤት እንጂ ሆቴል የማይችለው ደረጃ ስለደረሰ ለዚህ ነው አሁን እዚህ ትምርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የፈለግነው እና አሁን በጣም ትልቅ ደረጃ ደርሰናል እጅግ በጣም ደስ የሚል ነው።
ተቋሙ በመስረታ አመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሩ ያስታውሳሉ። ያሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሩ ጥሪ አድርገዋል።
እዚህ አካባቢ ያሉ ሙስሊሞች በአሜሪካን ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት you know ይዘን እዳዎች አሉብን እና እነዛን እዳዎች ባጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብና እኛ ደግሞ ያን እንዳ ከፈል በኋላ ለሌሎቹ you know አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ ባካችሁ ተባበሩን ላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም you know ለኢትዮጵያውያን በጠቅላላው እንደው ከዳብን ምን ወጣበት መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው ያንን ለማድረግ ሞክረው እና በዛ ላይ ትብብር እንጠይቃለን ነው።
የፋውንዴሽኑ የቦርድ ፕሬዝዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል።
ማዕከሉ መስጂድም ነው ትምህርት ቤትም ነው በአሁን ሰዓት ትምህርት ቤቱ ነው የሚያገለግል ትምህርት ቤት ነው የገዛ ነው ወደ 80 90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው ላይሰንስ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታዩ ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስ ጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን ሰደቃቸውን ኮንትሪቢዩሽናቸውን ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚህ አይነት ጥሪዎች ይኖሩናል ለዛ ጥሪ መልስ በጎ የሆነ መላሳችሁ እንደምሰጡ ባለሙሉ ተስፋ ነን። ለወዲሁ ግን ካሁኑ ግን ማመስገን እንፈልጋለን አላህ Subhanahu Wa Ta'ala ይስጣችሁ ጀዛከላሁ ኸይር ማለት እንፈልጋለን።
ፈርስት ሂጅራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ 3 ሚሊዮን የአሜሪካ ዶላር የሚያወጣና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመው ለቀደመው ዘገባ አመሰግናለሁ። በመጪው የአሜሪካ ፕሬዚደንታዊ ምርጫ የስነቱ አልዶ መብት ትልቅ ስፍራ እንደሚኖረው ተገልጿል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያን አቆጣጠር ህዳር 5 ቀን ለሚካሄደው ምርጫ በያዙት የምረጡኝ ዘመቻ ላይ ለሴቶች ጤናና ስነቱ አልዶ መብቶች ቁልፍ ቦታ ሰጥተዋል። የሪፐብሊካን ፓርቲ ተፎካካሪያቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ ጽንስ ማስወረድን በሚመለከት ሲናገሩ የከረመ ቢሆንም እስካሁን አቋማቸውን ግልጽ አድርገው አላስቀመጡም። የቪኦኤዋ ሎረን ቦማን ያጠናቀረችውን ዘገባ ቆንጅታ እየታሰማናለች።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በምረጡኝ ዘመቻቸው የሴቶችን ጤናና የጽንስ ማስወረድ መብት ጉዳይን አብይ ስፍራ ሰጥተውታል። ዲሞክራቱ ባይደን በሴቶች ጤና ላይ ያተኮረ አስፈጻሚ ትዕዛዝ ባለፈው ሳምንት ፈርመዋል። የዩናይትድ ስቴትስ መንግስት ተቋማት የሚያካሂዷቸውን የሴቶችን ጤና የሚመለከቱ ምርምሮች እንዲስፋፉ አመራር የሚሰጥ ሲሆን ከስነ ተዋልዶ ጤናና ከማረጥ ጋር ጨምሮ ለሚካሄዱ ምርምሮች ተጨማሪ በጀት እንደሚመድቡም ቃል ገብተዋል።
Think of all the breakthroughs we made in medicine across the board, but women have not been the focus. Research has been taking much too long to get to you all.
አስቡ በህክምና መስክ በስፋት ክንዋኔዎች አስመዝግበናል ግን ሴቶች ላይ ያተኮሩ ክንዋኔዎች አይደሉም። እናንተን ትኩረቱን ያደረገ የምርምር ስራ ሳይሰራ ብዙ ጊዜ አልፏል። ምክር ቤቱን የሰነተዋልዶ መብቶችን በሚደግፉ ዲሞክራቶች እንዲመራ ካደረጋችሁልኝ ቃል ገባላችኋለሁ የጽንስ ማስወረድ መብትን የሚያስከብረውን የጠቅላይ ፍርድ ቤት ውሳኔ ሮቪ ዌድን ተመልሶ ስራ ላይ እንዲውል እናደርጋለን ቃል ገባላችኋለሁ።
ሮቪ ዌድ ጽንስ ማስወረድን የሴቶች ህገ መንግስታዊ መብት ያደረገው እንደ አውሮፓውያን አቆጣጠር በ1973 ዓመተ ምህረት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ሲሆን የዛሬ 2 አመት ማለት በ2022 ዓመተ ምህረት ጠቅላይ ፍርድ ቤቱ የራሱን ውሳኔ ቀልብሶ ክፍለ ግዛቶች የየራሳቸውን ጽንስ ማስወረድን የሚመለከቱ ህግጋት እንዲያወጡ ተቶላቸዋል። ይህንኑ ተከትሎ እስካሁን ከ24 የሚበልጡ ግዛቶች በሪፐብሊካኖች የበላይነት የሚመሩ ምክር ቤቶች ጽንስ ማስወረድን የሚመለከቱ መብቶችን የሚገድቡ ህግጋት ደንግገዋል። በመጪው ፕሬዝደንታዊ ምርጫ ሪፐብሊካን ፓርቲውን ወክለው ከፕሬዝደንት ባይደን ጋር የሚፎካከሩት የቀድሞው ፕሬዝደንት ዶናልድ ትራምፕ እንደሚሆኑ ነው የሚጠበቀው። ትራምፕ በስልጣን ላይ ሳሉ ወግ አጥባቂ ዳኞችን ሾመው ጠቅላይ ፍርድ ቤት አስገብተዋል። ሮ ቪ ዌድ ሊቀለበስ የበቃውም በእነሱ ድምፅ ታግዞ ነው። የተካሄዱ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚበዙት አሜሪካውያን ጽንስ ማስወረድ ሙሉ በሙሉ እንዲከለከል የሚፈልጉ አይደሉም። የቀድሞው ፕሬዝደንት ትራምፕም በተወሰኑ ሁኔታዎች መፈቀድ እንዳለበት እንደሚያምኑ ተናግረዋል።
ሮናልድ ሬገን And myself, like Ronald Reagan, believe in the exceptions for rape and incest.
Yeah, Ronald Reagan and Maquam Tsunsu, Bemeddefer, Yetafattara Kona, Waim, Yesagazim Dunaka, Loso, Yetis and Nasa Kona, Waim Dagmo, Urgizan Now, Yenatitun, Hewitt, Adagalai, Yemitil Kona, Mekkelkel, Yelbetim Milleber, Nimke, Ronald Reagan Gar, Tamasasai, Mnetnia Ling.
ትራምፕ በቅርቡ በአንድ የራዲዮ ጣቢያ ዝግጅት ላይ በሰጡት ቃል ጽንስ የማስወረድ ህጋዊነት መገደብ ያለበት እርግዝናው ምን ያህል ጊዜ ከገፋ በኋላ ነው በሚለው ጉዳይ ተናግረው ነበር።
15 weeks seems to be a number that people are agreeing at, but
ሰዎች የሚስማሙት 15 ሳምንት በሚለው ይመስለኛል። ለማንኛውም በተገቢው ጊዜ አሳውቃለሁ።
የዛን ዕለት በፍሎሪዳ የፓርቲያቸው ቅድመ ምርጫ ላይም ጋዜጠኞች የ16 ሳምንት ገደብ ቢደረግ ትክክል ይመስሎታል የሚል ጥያቄ አቅርበውላቸው ነበር።
ስለሱ በቅርብ ጊዜ እንናገራለን። በጣም በቅርቡ እናሳውቃለን።
በፕሬዝደንታዊ ምርጫው ጽንስ የማስወረድ ጉዳይ በመራጮች ዘንድ ትልቅ ስፍራ የሚሰጠው ጉዳይ እንደሚሆን የፖለቲካ ተንታኞች ይናገራሉ። በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ ማዕከል ዲሬክተሩ ላሪ ሳባቶ እንዲህ ሲሉ አስረድተዋል።
Biden has the easier task. He simply supports a restoration of Roe v. Wade. For Trump, he has to be careful what he says.
ነገሩ ለባይደን ቀላል ነው፣ ምክንያቱም እሳቸው ሮቪ ዌድ ተመልሶ ተግባራዊ እንዲሆን ነው የሚደግፉት። ትራምፕ ግን በዚህ ጉዳይ ሲናገሩ በጣም መጠንቀቅ ይኖርባቸዋል፣ ምክንያቱም ሁሉንም የወንጌላውያን ማህበረሰቦች ማስደሰት አለባቸው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሰው ሰራሽ ልዕቀት መጻኢውን ህይወታችንን ዓለማችንንና ዲሞክራሲን ወደፊት የሚያሻግር ኃይል ነው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደቡብ ኮሪያ በተደረገው 3ኛው የዲሞክራሲ ጉባኤ ላይ መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ይንደረደራል።
We have a profound stake in ensuring that democracies can lead the world in AI innovation. So that we can in turn lead the world in setting the norms.
ዲሞክራሲያዊ ሀገራት በሰው ሰራሽ ልዕቀት መስክ መሪነቱን መያዝ አለባቸው። በዚህም በዓለም የሰው ሰራሽ ልዕቀትን ባላፊነት መጠቀም እንዳለብን ያጠቃቀሙን ደንብና ደረጃን በመምራት እናሳያለን። ውጤታማና አስፈላጊ የሆነ መንገድ ያ ነው። በዚህም ቴክኖሎጂ የሚሰጠው መልካም አጋጣሚ እንጠቀማለን። ሰዎችንም ከጉዳት እንጠብቃለን።
ሰው ሰራሽ ልዕቀት የሰው ልጅን ህይወት በቀጥታ የሚያሻሽል ልማት እንደሚያመጣ እናውቃለን ያሉት ብሊንከን በሌላ በኩል ደግሞ ሰው ሰራሽ ልዕቀት ለዲሞክራሲ ፈተና የጋረጠ መድረክ መሆኑን አስጠንቅቀዋል።
So while we seek to harness the power of AI and other digital technologies for good, some governments are abusing those same technologies to do just the opposite.
እኛ የሰው ሰራሽ ልዕቀትም ሆነ የዲጂታል ቴክኖሎጂ አመጣውን መልካም አጋጣሚ በመጠቀም ላይ ሳለን አንዳንድ መንግስታት ግን ቴክኖሎጂውን ካላግባብ በመጠቀም ተቃራኒውን በመፈጸም ላይ ናቸው። የሰው ሰራሽ ልዕቀትን ዜጎቻችን ለመሰለል ይጠቀማሉ። ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የፖለቲካ ተቃዋሚዎቻቸውን ለማዋከብ ይጠቀማሉ። ነጻና ፍትሃዊ ምርጫ እንዳይኖር ሐሰተኛ ወሬ ያሰራጩበታል። አንዱን ማህበረሰብ ከሌላው ጋር ለማጋጨት ይጠቀሙበታል።
ቴክኖሎጂው ሁሉን ተጠቃሚ የሚያደርግ መብትን የሚያከብርና የዲሞክራሲ እሴቶችንና ተቋማትን በሚያገለብት መልኩ ጥቅም ላይ እንዲውል ዩናይትድ ስቴትስ ቁርጠኛ ነች ሲሉ ብሊንከን በጉባኤው ላይ ተናግረዋል።
We've made historic investments in our technological capabilities and those of our democratic partners. At the same time, we're pairing those investments with efforts
በአገራችንም ሆነ አጋር በሆኑ ዲሞክራሲያዊ አገራት የቴክኖሎጂ ብቃታችንን ለማሳደግ ከፍተኛ ሟለ ንዋይ መድበናል። እነዚህ ኢንቨስትመንቶች የሰው ሰራሽ ልቀት አተግባበርን ስርዓት ከማስያዝ ጋር አገናኝተን እንጠቀማለን። የደህንነት፣ የግለሰብ ሚስጥር፣ የሲቪል መብት በመሰሉ ጉዳዮች ላይ ፈጠራ በማይስተጓጎልበት መንገድ ፕሬዝዳንታዊ ህግ እንዲኖር እናደርጋለን።
ቴክኖሎጂው የሚሰጠውን ጥቅም ሁሉ ማግኘት ከቻልንና የሰው ሰራሽ ልቀት የሚያስከትሉትን ችግሮች ከቀረፍን ቴክኖሎጂ የሚያስገኘው ግሩም ጠቀሜታ በዓለም የሚገኙ ህዝቦችን ህይወት ማሻሻል ይችላል ሲሉ ብሊንከን መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አርማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ንጉሥ ታምሬ አብሮኝ ነበረ። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።